ይህ እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ አንተ ትበቃናለህ፣ አንተ ትመቸናለህ፣ አንተ የነገር ሁሉ ራስ ነህ። ባንተም ደግሞ ተደግፈን እግዚአብሔር አባታችንና አምላካችን ሆይ ባለም ውስጥ የሚገኘውን ዝባዝንኬ ነገር ንቀናል፣ ትተናል። ስለዚህም ደግሞ እግዚአብሔር አምላካችን ሆይ ካንተ ጋር ስንራመድ ሳለ መውጣትና መግባታችንን እየተመለከትክ እጃችንን ያዝ። ከጓዳ እስከ አደባባይ ያለውን ነገራችንን እግዚአብሔር ሆይ ባርከው። አቤቱ አምላካችን ሆይ ተተነው አልፈነው የመጣነውን ያለምን ነገር ወደ ኋላ እንደሎጥ ሚስት ዞር ብለን እንዳንመለከት እግዚአብሔር ሆይ የልጅህን የጌታ የኢየሱስ ክርስቶስ የመስቀልን ፍቅር ፊት ለፊት እያየን እንድንራመድ እርዳን። ጌታ እግዚአብሔር አባታችን ሆይ እየመከርከን ነው፣ ስለ ቤተ ክርስቲያን ታላቅ ምስጢር እያስተማርከን እስከዚህ ሰዓት ድረስ ደርሰናል። እግዚአብሔር አምላካችን ሆይ በዚህ በተገለጠው ጸጋ፣ በዚህ በተገለጸው ምስጢር መኖር እንድንችል፣ ይህንን ዕውቀት ደግሞ ለሌሎች ማካፈል እንድንችል፣ ያንተን ታላቅነት ያንተን ክብርነት ደግሞ እንደ ታማኝ ወታደር አንተን ታጥቀን ሌት ተቀን ደከመኝ ሳንል በመንፈስ ቅዱስ ኃይል ማገልገል እንድንችል አስታጥቀን። እግዚአብሔር ሆይ ሰሚዎች ብቻ እንዳንሆን እባክህ ፍሬዎችም ደግሞ የምናፈራ ሰዎች አድርገን። እንግዲህ እግዚአብሔር አባታችን ሆይ በዛሬው ምሽት ደግሞ አስተማሪውን መንፈስ ቅዱስ ላክልን፣ እያንዳንዳችንን ተናገረን አስተምረን፣ ጊዜውንም ሁሉ ባርክልን። ዛሬ በቀኗ ውስጥ ስንመላለስ በሰዓቲቱና በሰኮንዷ ውስጥ ስንመላለስ በነበረበት ጊዜ ሁሉ ያነከስንበትን የደከምንበትን የጎበጥንበትን ነገራችንን ሁሉ እግዚአብሔር ሆይ በምሕረትና በቸርነት እንድትመለከት እግዚአብሔር ሆይ እንለምንሃለን። ስለ ሰማን ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። Thank you. ክብራን አድማጮቼ እንደምን አመሻችሁ። ሰላምታይን እንዳልዘነጋው እንደምታውቁ ባለሙሉ ተስፋ ነኝ። አዎ እንግዲህ ዝማሪን አስቀደምንና በጌታ ፊት ደግሞ በጸሎት ቀረብን። እግዚአብሔር ይክበር ይመስገን። ባላችሁበት ስፍራ ሆናችሁ እግዚአብሔር ይመስገን እኛ ደህና ነን፣ አንተና ካንተ ጋር የሚያገለግሉስ እንደምንድናቸው ብላችሁ በልባችሁ ሰላምታ እንደምታደርሱልኝ ወይም ደግሞ እንደምታቀርቡልኝ ባለሙሉ ተስፋ ነኝ። እግዚአብሔር የተመሰገነ ይሁን። እኔም ከኔም ጋር አብሮ የሚያገለግሉ ወገኖች በሙሉ በኃይሉ ታላቅነትና ብርታት በሰላም እንወጣለን፣ በሰላም እንገባለን። በዚህ ሰዓት እንግዲህ ነሆ ተከታታዩን የኤፌሶንን መልእክት ጥናታችንን ይዘንላችሁ ቀርበናል። በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 3 ቤተ ክርስቲያን የጸሎት የኃይል የውቀትና የሚስጥር መገለጫ ናት የሚለውን አብይ ርዕስ ተንተርሰን የሚስጥሩ መገለጥ ምን እንደሆነ የሚስጥሩ ትርጉምም ምን እንደሆነ አንድ በአንድ አንስተን በስፋት መመልከታችን ይታወሳል። በዛሬው ምሽት ደግሞ የምንመለከተው የኃይልና የውቀት ፍለጋ ጸሎት የሚደረገውን ከቁጥር 14 በመጀመር ይሆናልና እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጋችሁ ኤፌሶን ምዕራፍ 3 ቁጥር 14ን አውጡ። ዛሬው አብይ ርዕሳችን የኃይልና የውቀት ፍለጋ ጸሎት የሚል ይሆናል። ፈጠን ፈጠን ይያላችሁ ጻፉ። የኃይልና የውቀት ፍለጋ ጸሎት የሚለው አብይ ርዕሳችን ነው ማለት ነው። ቁጥር 14 እንዲህ ይላል፣ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ካፊትም በረከካለው ይላል። ጳውሎስን እንዲናገር ያደረገው ምክንያቱ ምን ነበር የሚል ጥያቄ በዚህ ስፍራ ሊነሳ ይችላል። ምክንያቱም ለነርሱ የነበረው ጥልቅ ፍቅርና ፍላጎት ነበር እንዲናገር ያደረገው። በክርስቶስ ኢየሱስ ወዳለው የጸጋው ባለጸግነት አዲስ ሥርዓት ውስጥ እንዲገቡ ከነበረው ትልቅ ጉጉት የተነሳም ነበር። የኤፌሶን መጽሐፍ የተጻፈበት ዓላማው እንግዲህ ይህ ነው። በቁጥር 1ና 14 መካከል ያለውን ሐሳብ በዚህ ምክንያት በትምህርተ ጥቅስ ለይተዋቸዋል። በዚህ መልእክት ላይ የቀረበው የጳውሎስ ጸሎት ሁለተኛ ትልቁ ጸሎት ነው። ስለሆነም የጳውሎስ የጸሎት ሕይወት እኛን የሚስብ ትልቅ ምሳሌነት ያለው ነው። ጳውሎስ ቤተ ክርስቲያን የእግዚአብሔር ቅኔ፣ የመንፈስ ቅዱስ ቤተ መቅደስ እንዲሁም የትውልድ ምስጢር እንደሆነች ስለተገለጠለት ለእርሱ የተገለጠለት ይህ ታላቅ እውነት ለሌሎች አማኞች እንዲገለጥላቸው በጸሎቱ እግዚአብሔርን ይማጠናል። ቁጥር 14ን በደንብ ተመልከቱ። በዚህ ቁጥር ውስጥ በቁጥር 14 ማለቴ ነው የጳውሎስን የጸሎት ሁኔታ እንመለከታለን። ይህንን ሐሳብ ስገልጥላችሁ ወገኖቼ ጸጉር ስንጠቃ እንዳልሆነ እንድትገነዘቡልኝ እወዳለሁ። ቃሉም እንዲህ ይላል፣ ካፊትም በረከካለው ይላል። ይህን ስል በጉባኤ መካከል በጸለይን ቁጥር መንበርከክ አለብን በማለት የማስገድድ እንድምታም የለውም። ይሁን እንጂ ይህን ማድረግ የምንፈልግ ከሆነ ማድረግ እንችላለን፣ የሚከለክለንም ነገር የለም። ወዳጆቼ በመንበርከካችን ልዩ የበረከት ጊዜ ሆነ ማለት ሳይሆን መንበርከካችን ግን ትልቅ አስተዋጽኦ እንዳደረገ አስባለሁ። በጌታ ፊት ወድቀን ስንጸልይና ስንበረከክ የእግዚአብሔርን ፈጣሪነት የኛንም ፍጥሩነት ተገንዝበን ስፍራችንን ብናቅ ኖሮ እውነቴን ነው የምላችሁ ወዳጆቼ በጉልበታችን መንበርከክ አይደለም መሬት ላይ እንኳን ብንንከባለል ያንስብን ነበር። ጳውሎስ ዘወትር ይጸልይ የነበረው በዚህ መንገድ ነበር። እኔም እንዲህ መጸለይ እንደሚገባና አምንበታለሁ። ብዙዎቻችን ወዳጆቼ የሚገርመኝ ጉዳይ ቢኖር የተለያዩ ምክንያቶችን እናቀርባለን። ግማሾቻችን እኔ መንበርከክ አልችልም፣ ይቀዘቅዘኛል መሬቱ፣ ወይንም ደግሞ ልብሴ ይቆሽሻል፣ ወይም ደግሞ የመገጣጠሚያ አካላት በሙሉ ህመም አለባቸው እያልን ይህንንና ይህን የመሳሰሉ 101 ምክንያቶችን እናቀርባለን። ወዳጆቼ እውነቴን ነው የምላችሁ ታላቅ ንስሐ የሚገባው አነጋገርና ምክንያት ነው የምናቀርበው። ብዙዎቻችን ደግሞ ይሉኝታ ከመንበርከክ ስለሚከለክለን ውስጣችን እየፈለገ ግራና ቀኙን አይተን ህዝቡን መምሰል ይሻላል በማለት እንተዋለን። በቤተ ክርስቲያን ውስጥ ራሴንም ጨምሮ ያየሁትን ላብነት ልጥቀስላችሁ። አምልኮ እየተካሄደ ያለ ህዝቡ ሁሉ ቁጭ ብሎ ያመልካል። ከመካከለ አንዱ ይነሳል። ሁለት ሶስት ግማሽ ደረሰ። አንተና እኔ ግን አሁንም ተቀምጠናል። ዞር ብለን ስናይ የሚነሳው ሰው ቀስ እያለ ቁጥሩ እየተበራከተ ነው። ከፊት ለፊታችን ያሉት ደግሞ ከጎናችንም ያሉት ጨምረው ተነስተዋል እንበል። እነሱ ከተነሱ ለምን እኔም አልነሳም በማለት እንቆማለን። በመሰረቱ ወገኖች የተነሳንለት አክብሮት የሰጠነው ማን ነው ወይም ደግሞ ለማን ነው? ሊቆምለት፣ ሊንበረከክለት፣ ሊሰገድለት የሚገባ እግዚአብሔር እንደሆነ ተረድተን ነው ወይንስ ይሉኝታ ይዞን ነው ሰዎች ምን ይሉናል ብለን የቆምነው? እንዲህ ከሆነ የተሳሳተ አመለካከት ነው ያለን። ከመነሳታችን ከመንበርከካችንም በፊት እስቲ የእግዚአብሔርን ትልቅነት የኛን ደግሞ ትንሽነት እናስብ። ወዳጆቼ ቀለል ያለ ጥያቄ እስቲ ላቅርብላችሁ። ለእግዚአብሔር ለአምላካችን ብንነሳለትና ብንንበረከክለት ይበዛበታልን? የቆምንበትን፣ የምንሰራበትን፣ የተዳርንበትን፣ የተኳልንበትን፣ የወለንበትን፣ የከበርንበትን፣ ሀብት ንብረት ያፈራንበትን ምድር ሁሉ የፈጠረ እርሱ ልዑል እግዚአብሔር ነው። ወዳጆቼ እኔ ይህንን ስናገር ሳለ እያስገደድኳችሁ አይደለም። የግድ ተንበርከኩ፣ የግድ ተነሱና ቁሙ ማለቴም አይደለም። ነገር ግን ወደዚህ እውነት ሐሳባችሁን እያመጣሁት ነው፣ እያነቃቃችሁ ነው። ጳውሎስ የሄደበት የጸሎት መንገድ ይህ ነበር። ዛሬ ላለነው መልካም አርያ ሆኖልን አልፏል። ጌታ ኢየሱስ ራሱ በጌተሰማኒ አትክልት ቦታ ተንበርክኮ እንደጸለየ አላነበባችሁምን? እንግዲህ እኛም በእግዚአብሔር ፊት እንዲሆነን መጸለያችን የማያጠያይቅ መልካም እንደሆነ አሰምርበታለሁ። ሌላው ማሰብ የሚገባን ትልቅ ነገር አለ። ይኸውም ጳውሎስ ወደ እግዚአብሔር አብ ሲጸልይ በጌታ በኢየሱስ ክርስቶስ ስም በማለት ጸለየ። ወደ ምዕራፍ 1 ቁጥር 17 በመመለስ መመልከት ትችላላችሁ። ቃሉም የጌታችን የኢየሱስ ክርስቶስ አምላክ ይላል። በመልእክቶቹ ውስጥ በብዛት ተጠቅሰው እነዚህን ቃላት እንመለከታለን። ጥያቄውን ሁሉ የሚያቀርበው በጌታ በኢየሱስ ስም ነው። ምናልባት አንድ ሰው ወንድሜ ሆይ ይህ የምትለው ነገር ጸጉር ስንጠቃ አይሆንምን ሊለኝ ይችላል። ለዚህ መልሱ ጌታ ኢየሱስ የሚለውን እንስማ። በዚያን ቀንም ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል የሚል ይሆናል። ዮሐንስ 16 ቁጥር 23ን ቋጥራችሁ ያዙልኝ። ደቀ መዛሙርቱ ለሶስት ዓመታት ከጌታ ኢየሱስ ጋር አብረው አሳልፈዋል። በብዙ አቅጣጫ ሲታዩ በወላጆቻቸው ዙሪያ የተሰባሰቡ ልጆችን ይመስሉ ነበር። ብዙ ጊዜ ጌታ ሆይ፣ ጌታ ሆይ፣ ያንን ይህንን አድርግ ይሉት ነበር። ጌታም አንድ ቀን ከነርሱ በስጋ አካል ተለይቷቸው እንደሚሄድ ነገራቸው። ከዚያን በኋላ በአካል ስለማያገኙት ይህንን አድርግልን ብለው ሊጠይቁት አይችሉም። ስለዚህ ጥያቄያቸውን በቀጥታ በክርስቶስ ኢየሱስ ስም ከአብ ጋር ማድረግ ነበረባቸው። በጌታ በኢየሱስ ስም መጸለይ ማለት ጌታ ኢየሱስ ራሱ ጸሎታችን ወደ አባቱ ይዞልን ይቀርባል ማለት ነው። ወገኖቼ በጸሎት ሕይወታችን ብርቱ ጥንቃቄ ማድረግ አለብን። የጳውሎስ ጸሎት አጭርና ግልጽ እንደሆነ ተገንዝባችኋልን? በኤፌሶንም ሆነ በፊልጵስዩስ መልእክቶች ውስጥ የጸለያቸው ጸሎቶች ድግግሞሽ የሌለባቸውና ግልጾች ናቸው። የጳውሎስ ጸሎቶች ብቻ ሳይሆኑ በመጽሐፍ ቅዱስ ውስጥ የቀረቡት የሌሎችም ሰዎች ጸሎቶች ቢሆኑ ድግግሞሽ የሌለባቸው በጣም ግልጽ ናቸው። ይህንን ስል እንግዲህ በአንድ ርዕስ ዙሪያ ተመላልሰን እንዲሁም መልሰን መላልሰን ስለ መጸለይ ያመለክታል ማለት ነው። ይህ እንዲሆን ግን አያስፈልግም። ስለ አንድ ርዕስ ለእግዚአብሔር ከጸለይን ወይም ደግሞ ለእግዚአብሔር ከነገር ነው እግዚአብሔር ሰምቶታል ብለን ማመን አለብን። ጌታ ኢየሱስ እንዴት መጸለይ እንዳለብን በንጽጽር ሲገልጽ አሕዛብ በንግግራቸው ብዛት ጸሎታቸው የሚሰማላቸው እንደሚመስላቸው እናንተም በከንቱ አትድገሙ ብሏል። ሙሴ ለእስራኤል የጸለየው ታላቅ ጸሎት በሦስት ቁጥሮች ብቻ ተጠቃሎ ተቀምጧል። ኤልያስ በቀርሜሎስ ተራራ አናት ላይ ከባለ ነቢያት ጋር በተወራረደ ጊዜ የጸለየው ጸሎት የቀረበው በአንድ ቁጥር ብቻ ነው። የነህምያ ጸሎትም በሰባት ቁጥሮች ብቻ ተጠቅለው እንመለከታለን። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየውን ጸሎት ለማንበብ ከሦስት ደቂቃ በላይ አይወስድም። የስምዖን ጴጥሮስ ጸሎት ደግሞ ከዚያ ይልቅ አጭር ነው። እርሱም ጌታ ሆይ አድነኝ ብሎ ጮኸ ወይም ጸለየ። ማቴዎስ 14 ቁጥር 30ን ተመልከቱ። ጴጥሮስ ይህን የርዳታ ጸሎት የጸለየው በገሊላ ባህር ላይ በተነሳው ማዕበል ምክንያት መስጠም በጀመረበት ጊዜ ነበር። አንዳንድ ሰዎች ይህ በጣም አጭር ቃል ስለሆነ ጸሎት ሊባል አይችልም ይላሉ። ወዳጆቼ፣ ሰዎች እንደሚሉት ሳይሆን በርግጥ ይህ ታላቅ ጸሎት ነው። ምክንያቱም ቅጽበታዊ ምላሽ አግኝቷልና እኛ አይሁድ ማለዳ በጉባኤው ፊት ቆመን ሁሉን ቻይ በሁሉ ስፍራ የምትገኝ ኃያል ሁሉ ያለ ሁሉን የምታውቅ ወዘተ እንዲሁም የመሳሰሉት ማለት ነው እያልን እንደምንጸልይ ቢጸልይ ኖሮ ዋናውን ጥያቄ ተናግሮ ሳይጨርስ ከባህር ወለል በታች ባረፈ ነበር ጴጥሮስ። ወይንም ደግሞ ማዕበሉ እንደተነሳ ባሰጠመው ነበር ማለት ነው። ወዳጆቼ፣ ዋናው ሐሳብ ጸሎት 5 ደቂቃ 10 ወይም 20 ደቂቃ ቀኑን ሙሉ የሚል ህግ ለመስጠት ሳይሆን የሚፈልገውን ነገር ከመናገር ይልቅ ከንቱ ድግግሞሽና ዙሪያውን መዞር መጽሐፍ ቅዱሳዊ አይደለም፣ ተገቢም አይመስለኝም ለማለት ነው። ስለዚህ ጸሎት ግልጽና ነጥቡን ያመላከተ ቢሆን የሚባርክ መልስ የሚያመጣም ይሆናል። ቁጥር 15ን ተመልከቱ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ይላል። እግዚአብሔር አስደናቂ ቤተሰብ አለው። አንዳንድ ሰዎች ራሳቸውን ከእግዚአብሔር ሦስትነት ጋር በመጨመር ሌላ ቤተሰብ እንደሌለው አድርገው የሚያስቡ አሉ። ሌሎች ሰዎች ደግሞ ጌታ ጸሎትን የሚሰማው የእነርሱን ቤተ ክርስቲያን ብቻ እንደሆነ አድርገው የሚያምኑም አሉ። እንዲሁም ሌሎች የአጥቢያ ቤተ ክርስቲያን መተዳደሪያ ደንባቸው ዋና ነገራቸው እንደሆነ ያስባሉ። አሁንም ቤተ እምነታቸው የእግዚአብሔር ቤተሰብ የሚባለው እርሱ ብቻ እንደሆነ የሚያስቡም አሉ። ሌሎች ደግሞ ቤተ ክርስቲያን የምትባለው በባለ 50 ቀን መዳን ከጀመሩበት ሰዎች አንስቶ እስከ ንጥቀት ያሉት ናቸው ይላሉ። ወዳጄ ሆይ፣ እግዚአብሔር ሰዎች ማዳን የጀመረው ቤተ ክርስቲያንን ልውና ከማግኘቷ በፊት ጀምሮ ሲሆን ከንጥቀቷም በኋላ ማዳኑ ይቀጥላል። የእግዚአብሔር ቤተሰብ እስካሁን ስንነጋገረው የነበረው በምድር ያለችው ቤተ ክርስቲያን ብቻ አይደለችም። ሌሎችም የቤተሰብ አባላት አሉት። እነሱም ቅዱሳን መላእክት ናቸው። እንዲሁም ቅዱሳን ሰማዕታትና በጌታ ያንቀላፉት ሁሉ የቤተሰቡ አባላት ሲሆኑ፣ ሰይጣንና መላእክቱ ግን ከዚህ የቤተሰብ አባላት ውስጥ የሚደመሩ አይደሉም። አለፍ በሉና ኤፌሶን ምዕራፍ 3 ከቁጥር 16 እስከ 19 ያለውን ስፍራ በኋላ ተመልከቱ። የጳውሎስ ጸሎት የክርስቶስን የክብር ባለጠግነት ማዕከል ያደረገ ነበር እንጂ ከዚያ ውጪ አልነበረም። የክርስቶስን ባለጠግነት ኢላማ ያላደረገ ጸሎት ደሞዙን ተቀብሎ በቀዳዳ ኪስ እንደከተተ ሰው ነው። ጳውሎስ በኤፌሶን አማኞች ጫማ ቆሞ ያቀረባቸው 4 መጠይቆች አሉ። እነሱም በመንፈሱ በውስጥ ሰውነታቸው በኃይል እንዲጠነክሩ የሚል ነው። ልብ በሉ፣ የመጀመሪያው በመንፈሱ በውስጥ ሰውነታቸው በኃይል እንዲጠነክሩ የሚለው የመጀመሪያው ጥያቄ ነው። የሰው መንፈሳዊም ሆነ ቁሳዊ ወይም አካላዊ ተፈጥሮ ጸሎት ይፈልጋል። ሐሳባችንን በሙሉ ለሥጋዊ ነገራችን ሰጥተን መንፈሳዊን ተፈጥሮአችንን ምን ያህል ቸል ብንለው ይሆን? ጳውሎስ ውጫዊ ማንነታችንን አላፊ መሆኑን በመገንዘብ ሰፊውን ስፍራ ሰጥቶ ለውስጣዊ ሰው አጥብቆ ሲጸልይ እንመለከታለን። በክርስትና ሕይወት ለማደግ በጸጋ ለማደግ የመንፈስ ቅዱስ ሥራ በሆነው ወደ ሙሉ ሰውነት ለማደግ ኃይል ያስፈልጋል። ብዙ ጊዜ ሰፊውን ስፍራ ሰጥተን የምንጸልየው ለውጫዊው ተፈጥሯችን ወይም ለሥጋችን ነው። ለሰው ሥጋዊ ፍላጎት መጸለይ አስፈላጊ ነው። ጳውሎስ ራሱ እንኳ ስለ ሥጋ ፍላጎቱ ጸልዩዋል። የሥጋው መውጊያ ከርሱ እንዲወሰድለት 3 ጊዜ ጸልዩዋል። እግዚአብሔር ጸሎትን እንደሚሰማና እንደሚመልስ ማወቅ አስፈላጊ ነው። ከዚያ ይልቅ ያማኝ መንፈሳዊ ሆነ ቁሳዊ ወይም ሥጋዊ ተፈጥሮ ጸሎት እንደሚያስፈልገው መገንዘብ አጠያያቂ አይደለም። ላማኝ ወደ ሙሉ ሰውነት የማደግ ኃይልና ሕይወት የሚሰጠው መንፈስ ቅዱስ ብቻ ነው። ሁለተኛው ነጥብ ደግሞ ያዙ። ጳውሎስ የጸለየበት ሁለተኛው ጥያቄ ክርስቶስ በልባቸው በእምነት እንዲኖር የሚል ነው። ልብ በሉ፣ ክርስቶስ በልባቸው በእምነት እንዲኖር የሚልን ጥያቄ ነበር ያቀረበው በጸሎቱ። እናንተ በእኔ እኔም በእናንተ ያለውን የጌታን ሐሳብ ተመልከቱ። ስለሆነም ጳውሎስ ክርስቶስ በእኔ ይኖራል በማለት ይናገራል። በእርሱ ውስጥ የተረጋገጠውን እውነት በእርሱም ውስጥ እንዲኖር ሲጠይቅ ይስተዋላል። ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። በዚህ መልእክት ውስጥ በክርስቶስ የሚለው ሐሳብ ከፍተኛው ክፍል ነው። ከዚህ ሐሳብ ጋር እኩል የሆነ አስደናቂ ነገር ክርስቶስ በውስጣችን መሆኑ ነው። ክርስቶስ በእኛ ውስጥና እኛም በክርስቶስ ውስጥ ትክክለኛ ስፍራችን ነው። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለናንተ አታውቁምን የሚለው አገላለጽ አሁን ያለንበትን ትክክለኛ ስፍራ ያመለክታል። ጌታ ኢየሱስ ወደዚህ ምድር የመጣው እንደ አገር ጎብኚ ወይም ቱሪስት አይነት ሆኖ አይደለም። በሕይወታችን ውስጥ በቋሚነት ለዘላለም በውስጣችን ለመኖር ነው። እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ አለ። ቀጥሎም ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በርሱ እርሱም ብዙ ፍሬ ያፈራል ሲል ይናገራል። ዮሐንስ 15 ቁጥር 5ን በኋላ ተመልከቱ። ሦስተኛው የሐዋርያው ጳውሎስ ጥያቄ ደግሞ ስርና መሰረታቸው በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንዲበረቱ የሚል ነው። እነዚህን የጸሎት ጥያቄዎች ሐዋርያው ያቀረበው ከቁጥር 16 እስከ 19 ባለው ክፍል ውስጥ ነው። ኤፌሶን ምዕራፍ 3 ከቁጥር 16 እስከ 19 ባለው ስትመለከቱ እነዚህን አራት ጥያቄዎች ጳውሎስ አቅርቧል። በዚሁ ክፍል ሐዋርያው ጳውሎስ ስር መስደድ የሚል ቃልን ተጠቅሟል። ስር መስደድ የሚለው ቃል ከጽዋት ሕይወት አጥኚ ጋር የተያዘ ቃል ሲሆን መሰረት የሚለው ደግሞ የምንድስናን መሰረት ከመጣል ጋር የተያዘ ቃል ነው። እነዚህ ወሳኝ ቃሎች ለቅዱሳን ሁሉ አይነተኛ ጠቀሜታ ያላቸው ናቸው። የኤፌሶን አማኞች ከመታወቅ የሚያልፈውን የክርስቶስን ፍቅር እንዲገነዘቡ ጳውሎስ ይፈልጋል። ሊደረስበት የማይችለው ሰፊው የክርስቶስ ፍቅር የእግዚአብሔርም ፍቅር ነው። ከዚህ መልእክት የምንረዳው እንግዲህ ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ነው። በአማኞች ሕይወት ውስጥ እንቆቅልሽ ከሚፈጥሩ ብዙ ሐሳቦች አንዱ ይህ ነው። ስፋት የሚለውን ቃል ልብ በሉ። የጌታ ኢየሱስ ክንድ በምድር ዙሪያ ሁሉ ያልፋል። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ይላል። ዮሐንስ 10 ቁጥር 9ን ተመልከቱ። ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም ይላል ዮሐንስ 6 ቁጥር 37። ርዝመት የክርስቶስን የመስቀል ሞት ሁሉ ይመለከታል። ልብ በሉ፣ እዚህ ክፍል የተመለከተው ርዝመት የሚለው ቃል ደግሞ የክርስቶስን የመስቀል ሞት ሁሉ ይመለከታል። ፊልጵስዩስ ምዕራፍ 2 ቁጥር 8ን በኋላ ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 8 ከፍታ የሚለውን ቃልም እዚህ ውስጥ ሐዋርያው ጳውሎስ ተጠቅሞታል። ከፍታ እግዚአብሔር ዙፋን ዘንድ መድረስን ያመለክታል። እግዚአብሔር ዙፋን ዘንድ መድረስን ያመለክታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም በማለት የፍቅሩን ከፍታ ይነግረናል። አማኝ ወደ ክርስቶስ ኢየሱስ እውነተኛ ፍቅር ልምምድ መምራት የሚችለው መንፈስ ቅዱስ ብቻ ነው። ፍቅሩም ከሰው መረዳት በላይ ነው። አራተኛውና የመጨረሻው ሐዋርያው በዚህ ክፍል ውስጥ የጠየቀው ወይም ደግሞ ያቀረበው ጸሎት የመጨረሻው በደስታ የሚያዘልል የእግዚአብሔር ውለታ ማኞች እስከ እግዚአብሔርም ፍጹም ሙላት ደርሰው እንዲሞሉ የሚል ነው። አስተዋላችሁ? የመጨረሻው በደስታ የሚያዘልል የእግዚአብሔር ውለታ ማኞች እስከ እግዚአብሔርም ፍጹም ሙላት ደርሰው እንዲሞሉ የሚለውን ጥያቄ ማቅረቡ ነው። ክርስቶስ በእግዚአብሔር ፍጹም ሙላት ተሞልቶ ነበር። ከክርስቶስ ፍቅር ጋር አቻ ሊሆን በሚችለው በእግዚአብሔር ሙላት እኛም መሞላት አለብን። እስቲ የመጨረሻው ክፍላችን የሆነውን ኤፌሶን ምዕራፍ 3 ከቁጥር 20 እስከ 21 ያለውን ክፍል አብረን እንመልከት። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ይህ ጸሎት የጳውሎስ የቡራኬና የምስጋና መዝጊያ ጸሎት ነው። ስለሆነም የመልእክቱን ዋና ክፍል በዚሁ ያጠቃልላል። ይህ ምዕራፍ በመንፈሳዊ ምስጋና የሚያዘልል ነው። እግዚአብሔር ለምርጥ ልጆቹ ሊሰጣቸው ወዳለው መንፈሳዊ ስጦታዎች ሙላት ገና አልደረስንም። ነገር ግን ይህንን ስጦታ በሙላት ሊሰጠን መፈለጉ አስደናቂ አይደለምን? እግዚአብሔር እንዴት ቸር ነው! ወገኖቼ፣ እኛ ደግሞ እንዴት ደካማዎች ነን! ቆም ብለን ብናስበውና ብናሰላስለው እግዚአብሔርን በረከት ሁሉ ፈጽሞ መሸከም አንችልም። እግዚአብሔር ለዘላለም ይክበር ይመስገን። ታዲያ ለዚህ አምላክ ምስጋና ብንሰዋስ?
ተራተፍ ሳይወር ምረት በሱሩ
ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።